The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ሬዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን የተከበራችሁ አድማጮች እንደምን አመሻችኋል? የእሁድ ህዳር 4 2008 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የመስተዋት ፕሮግራም አዘጋጅና አቅራቢዎች ቆንጅታይና
ሄኖክ ሰማግዜር ነን። የዓለም ዜናና ሰማና በመናስከትለው የዛሬ መስተዋት ዝግጅት በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን በውጭ ሀገር ያሉ የሀገሮቻቸውን ሰዎች አደራጅተው ለማህበረሰብ ስራ ተነስተናል ይሉናል።
የኢትዮጵያኖች የተለያዩ ድርጅቶችና የማህበረሰብ ማዕከሎች በጋራ ሆነው ተቀምጠው ሊመክሩ የሚችሉበት የጋራ የሆኑ ስራዎች ሊሰሩ የሚችሉበት ልምዳቸው ሊለዋወጡ የሚችሉበት እና እንደ ሀገር እንድንታወቅ ሊያረገን የሚችል እንደ ኢትዮጵያ ሊያስነሳን የሚችለውን ነገር ለመስራት ጥሩ መሰረት ይሆናል ብለን ስለገመትን የወል ቤት አልናቸው። የወል ቤቱን ደግሞ ምሰሶ ያስፈልገዋል። ቤት ሁልጊዜ
ቤታችን የጋራ የወል ቤት ነው ብለዋል። አስቀድመን የሰማናቸው የድርጅቱን መሪ ወሰኔለሽ ደበላን ነው። አብረውን ያመሻሉ። ሌላም እንግዳለችን
በርካለባቸው ተደራራቢ ማየት ለመስማት ጉዳትም በላይ በጀቤታቸው ታስረው የእንቅስቃሴ ችግር የነበረባቸው አእምራቸው የተዳከመ ስለምንም ነገር የማያውቁ በአጠቃላይ ዳቦ የሚሉበት ጠንቃይ ሌላቸው ነበሩ።
ወይዘሪት ሮማን መስፍን ማየትና መስማት የተሳናት መሰል ልጆችን ለመርዳት እየተንቀሳቀሰች ያለች ነች። አብራን ታመሻለች።
ሌላም አጠር ያለ ዘገባ አለን። ካሜሩን ውስጥ ወጣቱ ላቡ ጠፍ እስከሚል የሚደንስበት አንድ ሙዚቃ በከተማ አስተዳደር እንዳይሰማ ቪዲዮም እንዳይታይ ተከልክሏል። ለምን ማለት ጥሩ ነው።
When you put it, the dancing style
የወጣቶችን ባህሪ የሚለውጠው መልእክት ነው። ዘፈኑ ሲጫወት የዳንሱ አይነት ይቀየርና ሌላ ነገር ይሆናል። ያ ደግሞ ያልተፈለገ እርግዝናን ያስከትላል። ዝም ብለው እኮ ነው የሚጫጫሁት። የካሜሩንን ችግሮች በአንድ ሙዚቃ ላይ ሊያላክኩ እየሞከሩ ነው። የካሜሩን ባለስልጣንና የእሳቸውን እርምጃ ተቃዋሚን ድምጽ ነው የሰማነው። አጥር ያለ ዘገባ እናካፍላችኋለን።
እነዚህንና ሙዚቃዎች እየጋበዝናችሁ አብረናችሁ እናመሻለን። ፕሮግራማችንን ንጉሱ ታምሬ ይመራል። የዓለም ዜናው ይቅደም።
እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አርብ ዕለት በፓሪስ ጥቃት ያደረሱትን አሸባሪዎች በማደን ላይ የምትገኘውን ፈረንሳይ ለመርዳት ቃል ገብተዋል። በአረብኛ ቋንቋ ዳይሽ በመባል የሚታወቀውንና ራሱን እስላማዊ መንግሥት ነኝ የሚለውን ነውጠኛ ቡድን ለማውደም ጥረታቸውን በእጥፍ እንደሚያሳድጉም ፕሬዚደንት ኦባማ አስገንዝበዋል። ሚስተር ኦባማ ዛሬ ይህን አስተያየት የሰጡት በጂ20 ጉባኤ ላይ ለመገኘት ከሄዱበት ከቱርክ የሜዲትሬኒየን ባህር መዝናኛ ስፍራ ከሀገሪቱ ፕሬዚደንት ሬሴፕ ታይፕ ኤርዶጋን ጋር ከተገናኙ በኋላ ነው። እስላማዊ መንግሥት ነኝ የሚለው የነውጠኛው ቡድን ከአንካራና ከፓሪስ ባሰራጨው መግለጫ ለፈረንሳዩ የሽብር ጥቃት ኃላፊነቱን ወስዷል። የዓለም ሀያዎቹ ከፍተኛ ከበርቴ ሀገሮች መሪዎች የመነጋገሪያ አጀንዳዎች ስለ ንግድ፣ ኢነርጂና የአየር ንብረት ለውጥ የነበረ ቢሆንም ዛሬ በመክፈቻው ዕለት በአብዛኛው ያተኮሩት በፓሪሱ የአሸባሪዎች ጥቃት ላይ ነው። የፈረንሳይ ፖሊስ አርብ ዕለት ፓሪስ ውስጥ በደረሰው ጥቃት የለየውን የመጀመሪያውን አሸባሪ የኦማር ኢስማኤል ሙስጠፋ ቅርብ የቤተሰብ አባላት ዛሬ መርምሯል። በአርቡ ጥቃት በትንሹ 129 ሰዎች ሲገደሉ ሌሎች በመቶዎች የሚቆጠሩ ተጎድተዋል። ፖሊስ ወዲያውኑ ይዞ ካሰራቸው 6 ሰዎች መካከል የሙስጠፋ አባት ወንድምና የወንድሙ ሚስት ይገኙበታል። ሁሉም ፈንጂ ከታጠቁት 7 አሸባሪዎች አንዱ ሙስጠፋ ጥቃቱ በደረሰበት ወቅት መሞቱ ተገልጿል። ባለሥልጣናት እንደተናገሩት ከአጥፍቶ ጠፊዎቹ አንደኛው ሰው አጠገብ የተገኘ የሶሪያ ፓስፖርት ግለሰቡ ወደ አውሮፓ የገባው የሶሪያን የርስበርስ ጦርነት ሸሽተው ከተሰደዱ ብዙ ሺዎች አንዱ መሆኑን በግሪክኛ የተጻፈ ቃል ያስረዳል። የዓለም መሪዎች ዛሬም በፓሪስ የተፈጸመውን ዘግናኝ አሸባሪዎች ጥቃት እያወገዙ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስሊም ጽንፈኝነት አስጊ ደረጃ ላይ ደርሷል ደረጃ ላይ ይገኛል ሲሉ ለመላው ዓለም ጥሪ አስተላልፈዋል። አቡነ ፍራንሲስ በበኩላቸው አሸባሪዎች ሁከትን ትክክለኛ ለማድረግ ሃይማኖትን መጠቀማቸው የእግዚአብሔርን ስም በከንቱ ማንሳት ነው ብለዋል። የዓለም ድርጅት ዋና ጸሐፊ ባንኪሙን በበኩላቸው ለጥቃቱ የሚሰጥ ምላሽ ጠንካራ ሊሆን ይገባል ብለዋል። ፈረንሳይ ዛሬ ለሁለተኛ ቀን ብሔራዊ ሐዘን ላይ ናት። አድማጮች፣ ዜና በቀጥታ የምትላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። 15 የአፍሪካ ፍልሰተኞች አስክሬን ግብፅ ከእስራኤል ጋር በምትዋሰንበት አቅራቢያ ሲናይ በረሃ ውስጥ መገኘቱን የግብፅ ፖሊስ አስታውቋል። በጥቃቱ የቆሰሉ ሌሎች 6 ፍልሰተኞችም ተገኝተዋል ተብሏል። ፍልሰተኞቹ ዛሬ ማለዳ የተገኙት ከራፋ ከተማ በስተደቡብ መሆኑን ባለሥልጣናት ተናግረዋል። ጥቃቱን የፈጸመ ማን እንደሆነና ፍልሰተኞቹ ከየት እንደመጡ ግን እስካሁን ግልጽ የሆነ ነገር የለም። የሲናይ ሰላጤ ወደ እስራኤል ለመድረስ የሚሞክሩ ፍልሰተኞች ዋናው መንገድ መሆኑ ይታወቃል። በረሃማው ግዛት እስላማዊው ፕሬዚደንት ሞሐመድ ሞርሲ እንደ አውሮፓን ዘመን አቆጣጠር በ2013 ዓ.ም ከስልጣን ከተወገዱ ወዲህ በአክራሪዎችና በጸጥታ ኃይሎች መካከል ከባድ ውጊያ ይካሄድበታል። በመጨረሻም በሶማሊያ ደቡባዊ ግዛት 2 የተለያዩ አካባቢዎች ትላንት በደረሱ ጥቃቶች በትንሹ 18 ሰዎች መገደላቸውና ሌሎች ከ30 በላይ መጎዳታቸው ተዘግቧል። የአልሻባብ ነውጠኞች ኪስማዮ ወደብ አቅራቢያ በሚገኘው የቀድሞ ወታደራዊ አካዳሚ ላይ ባደረሱት ድንገተኛ ጥቃት የተገደሉት 15 ሲሆኑ ሌሎች 25 ቆስለዋል። አካዳሚው በአሁኑ ወቅት የጁባላንድ አስተዳደር ጸጥታ ኃይሎች የጦር ካምፕ ሆኖ ያገለግላል ተብሏል። የጁባላንድ የጸጥታና አገር አስተዳደር ሚኒስትር ጀነራል መሐመድ ዋርሳሜ ለአሜሪካ ድምፅ ሲናገሩ በውጊያው ወቅት ሰራዊታቸው የአልሻባብን ጥቃት መክቶ 6 ታጣቂዎቹን መግደሉን፣ ከእርሳቸው ወገንም 9 መሞታቸውን አስረድተዋል። ዜናው አበቃ።
የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚቀርበው የእሁድ ምሽት ፕሮግራማችን ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። የመስታወት ፕሮግራም አዘጋጅና አቅራቢዎች ቆንጂት ታዬና
ሄኖክ ሰማእግዜር ነን። በዛሬ መስታወት በዋሽንግተን ዲሲና አካባቢዋ አስቀድመን ያስተዋወቅናችሁ የሚኖሩ ኢትዮጵያውያን በውጭ አገር ያሉ የአገሮቻቸው ሰዎችን አደራጅተው ራሳቸውም ተደራጅተው ለማህበረሰብ ስራ መነሳታቸውን ገልጸውልናል።
በተደራራቢ የአካል ጉዳት ተጠቂዎችን ለመርዳት ድርጅት መስርታ የምትንቀሳቀስ እንግዳ ስራዋንና ያሉባትን ችግሮችም ታካፍለናለች።
የካሜሩን መንግስት ደግሞ አንድ የሀገሪቱን ራፐር ወይም ዘራፍ ባይም በለው ቆንጅታይ ምግባር ብልሹነት ያስተምራል ሲል ኮላላ ፕቲት የሚለውን ዜማውን አግዷል። በዚህ ሙዚቃ ላይ እንግዲህ ብዙ ክርክር እየተነሳ ነው፣ ዘገባ ይኖረናል።
የህብረተሰቡን ችግር በሙዚቃ ላይ መላከክ አይገባም የሚሉም አሉ። ለማንኛውም እነዚህን ይዘን ይሆናል አብረናቸው የምናመሸው። አብራችሁን ቆዩ።
Shimmy,
ዛሬ የመስተዋት ዝግጅት ቀዳሚ እንግዶቻችን በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ይሆናሉ። አብረውን ይዘልቃሉ። ቤታችን የጋራ የወል ቤት ነው ይሉናል። በውጭ ሀገር የሚኖሩ ኢትዮጵያውያንን አደራጅተን ተደራጅተን ለመስራት ተዘጋጅተናል፣ ስራ ጀምረናል ሲሉ የገለጹልን ኢትዮጵያዊ አሜሪካውያን።
ድሪም በውጭ ሀገር ለሚኖሩ ኢትዮጵያውያን አቅምና ኃይል በመሆን ለመስራት የሚንቀሳቀስ ድርጅት ነው። ለነገሩ የእንግሊዝኛም ሆነ የአማርኛ ስም ከምናበዛ ብለው ቤታቸውን የወል ቤት ይሉታል።
ስራቸው ሰፊ ነው። ሐሳባቸው ደግሞ ያሳካላቸው እንጂ ሩቅ ነው። የወጣቶች ማዕከል፣ የአረጋውያን እንክብካቤ፣ የባህል ምጣኔ ሀብት ወዘተ ማዕከል ለመስራት ደፋ ቀና እያሉ ናቸው። ባለፈው ሐሙስ ሄኖክ ወደ ወል ቤት አምርቶ ነበር። ሳምንታዊ የእቅድ ስብሰባቸውን በማካሄድ ላይ ሳሉ እንኳን ደህና መጣህ ብለው ተቀብለውታል። አብሯቸው አምሽቷል። ዛሬ በመስተዋት ከኛ ጋር አብረው ያመሻሉ።
ማን እዚህ ናታይ ከዚህ ጀምሮ?
ያው ድሪም ማለት መስተካከለ ነው። Abbreviation now, Diaspora Resources of Ethiopians. In the American metropolis, in America, we have a resource for the institution, which is the one that we have to do with the consortium.
This is the one that we have to do with the consortium.
የወጣቶች ማዕከል፣ የባህል ማዕከል፣ የአረጋውያን ማዕከልና የትምህርትና የሳይንስ ማዕከል እነዚህን ነው በማስተባበር ላይ የምንሰማራው። በመተዳደሪያ ደንባችን መሰረት ከአንድ ዓመት በላይ ስንንቀሳቀስ ቆይተናል። ምናልባት ለእማኝነት እንዲሆን ተብሎ አንዳንድ የዛውንቶች ክበብ ለማቋቋም ይሄ የናሙና ማዕከሉ ነው። አሁን ይሄንን ወደ ከፋ ወደ ደረጃ ለማሸጋገር እየተዘጋጀ ነው። በሚቀጥለው አመት መጀመሪያ ላይ ምናልባት አሁን እንደምታዩዋንስ ያለ ቁጥር ያላቸው ፋሲሊቲው ሳይሆኑ በርከት ያሉ በተለይ በዲኤምቪ ስቴቶች እየተበራከቱ እየተባዙ እያንዳንዱ የኮሚኒቲ ማዕከላት በናሙናነት ሊወስዳቸው የሚችላቸውን ተግባራት ያከናውን እንገኛለን። ለዚህ ተገቢ የሆኑትን የፖሊሲ ዝግጅቶች እያበጀን ነው።
እንግዲህ ወደ ስራው ከመግባታችሁ በፊት እዚህ ነው እየሰራችሁ ያላችሁት ማለት ነው? እስቲ ኃላፊነትና ሙሉ ስምህን በዛ።
ሚካኤል መንገሻ እባላለሁ። ህክምና ነው ስራዬ። ድሪም የሪሶርስ ማዕከል ጸሐፊ ነኝ።
ደስ የሚል ቃል የተጠቀማችሁት የወል ቤት። የወል ቤት ለምን አላችሁት?
የጋራ ስለሆነ ስሜ ዘርፌ ይባላል። የድሪም አባል ነኝ። የወል የሚለው ቃሉ ራሱ እንግዲህ ያው የጋራ የማለት አማርኛውና የወል ሲል ወጣቶችን፣ የባህልን፣ ያረጋውያንን ሁሉም ተሰብስቦ በጋራ የሚያድግበት የሚለወጥበት ስለሆነ የወል ቤታችን ነው ብለን ነው እናስበው። ድሪም እንደዛ ነው የሚያስበው።
ያው የወል ስለሆነ ሁላችሁንም አልፋልፍ ይያልኩኝ ልጠይቅ። እንግዲያውስ
ወሰንልሽ ደበላባላለሁ።
እሺ፣ እዚህ የወል ቤት ነው የተገናኘነው?
አዎ፣ የወል ቤት ነው የተገናኘነው። የወል ቤት የሰዓቱ ፕሬዝዳንት ነኝ። የወል ቤት የሚለው ነገር የወሰድነው ከጸጋይ ገብረመድህን ግጥም ነው። የወል ቤት በወል የሚጀምሩ የኢትዮጵያ ክፍለ ሀገሮች ትርጉም ሲንተስ ያደርግ ወለጋ፣ ወልወል፣ ወላይታ የመሳሰሉት በሙሉ የፍቅር አንድነት የአንድነትን የወልነትን የሚገልጹ ናቸው ብሎ በግጥሙ ላይ ያብራራልና
ወሎ ነው ረሳሽም ነው
ወሎ ዋን ነው የፍቅር አንድነት ነው ይመስለኛል ወሎ እና ከዛ ነው የወሰድነው። እንግዲህ የወል ቤት ልንል የቻልንበት ምክንያት እስካሁን ድረስ ኢትዮጵያኖች በተለያዩ ክፍለ ከተሞች የተለያየ ህብረተሰብ ማህበሮችን አደራጅተው ይገኛሉ። የተለያዩ የሰብአዊ መብት እርዳታ ድርጅቶች ይሰራሉ። ግን እንደ ሀገር እንደ ኢትዮጵያዊ አንድ አርጎ ሊያስቀምጠን የሚችል ቦታ እስካሁን ድረስ የለም እና ብዙዎቹ የህብረተሰብ ድርጅቶች ብዙ አመቶቻቸው ሆናቸው ወደ 30 አመት ይሆናቸው ጊዜ ቺካጎ የዲሲ የመሳሰሉት 30 አመት ሆኗቸው ያለ ግን የህብረተሰቡንም ፍላጎት ማርካት አልቻሉም። መድከማቸው አልቀረም። ስለዚህ ይሄ የሆነው ለምንድነው የሚለው ነገር እንግዲህ ስንወያይ የመጣ ሐሳብ ነው። ድሪም ኮንሶርቲየም የሚለው ነገርና የኢትዮጵያኖች የተለያዩ ድርጅቶችና የማህበረሰብ ማዕከሎች በጋራ ሆነው ተቀምጠው ሊመክሩ የሚችሉበት የጋራ የሆኑ ስራዎች ሊሰሩ የሚችሉበት ልምዳቸው ሊለዋወጡ የሚችሉበት እና እንደ ሀገር እንድንታወቅ ሊያረገን የሚችል እንደ ኢትዮጵያ ሊያስነሳን የሚችለውን ነገር ለመስራት ምናልባት ይሄ ኮንሶርቲየም ጥሩ መሰረት ይሆናል ብለን ስለገመትን የወል ቤት አላችሁ። የወል ቤቱን ደግሞ ምሰሶ ያስፈልጋል። ቤቱ ልግዜ በምሰሶ ነው የሚቆመው።
የቤት ማምሰሶ ብዙ ጊዜ ሴቶች ናቸው። ስለዚህ አላችሁ እዚህ?
አዎ። እና ለቤቱ ምሰሶ ስናስብ ደግሞ አረጋውያንን አሰብን። በአሁኑ ሰዓት ወደ ልጅ እየሄድን አያት እያየን ያለ ነው በዳያስፖራው። እና እነዚህ ልጅ ልጅ እያዩ ያሉት አረጋውያን ምንም የተዘጋጀላቸው ነገር የለም። ስለዚህ እነሱ ሊሰባሰቡበት ሊቀመጡበት ሊወያዩበት ሊገናኙበት የሚችሉትን ማዕከል ማሰብ አንዱ ነገር ነው ብለን አሰብንና አንዱን መሰሶ አረጋውያን ማዕከል አልነው።
ጥሩ አርጋቸዋል። በዝርዝር ወደምትሰሯቸው ስራዎች እንመጣለን። እንደው ዞር ዞር እያልኩኝ ሁላችሁንም ላናገርና እንዴት እንደተገናኛችሁ ልጠይቅ። እዚህ ሶፋ ላይ ቁጭ ብላችኋል። እኔ የሚመቸኝ እስቲ ደግሞ እኔ ያልኩት በቅድሚያ ስሙ።
እሺ፣ በቅድሚያ ያልከው ፋንቱ ባላለው ስሜ። በዚህ በድሪም ውስጥ አባል ሆኜ ነው መሰራው። እንግዲህ ዋናው ትልቁ ሐሳብ ቀደም እንደተባለው በየጊዜው ቁጥራችን እየበረከተ ነው። በተለይ በውጭ አካባቢ ስናየው ሆፕፉሊ በሀገርም እየበረከተ ነው ቁጥራችን። እንግዲህ ኔግሮ ከማቀው ከኢትዮጵያ ሶጣ ከ60 እስከ 90 ሚሊዮን ነው። ይሄ ትልቅ ነገር ነው እና ይሄ ራሱ አንድ ሪሶርስ ነው ማለት ነው ለሀገር እንደ ሀገር ለኢትዮጵያውያኖች። ስለዚህ ሪሶርስ የሚሆን ነገር ደግሞ በተለይ እዚህ ሀገር ስናየው የኢትዮጵያኖች ቁጥር እንደ ሪሶርስ የምንወስደውና ጠቃሚ ሊሆን የሚችለው ይሄን ሪሶርስ በአግባቡ መጠቀም ስንችል ነው። እና ይሄንን ለማድረግ ደግሞ አንድ ይሄ ነገር የሚከወንበት ነገር እንደው መኪና እንደሚሉት ነገር ያስፈልጋልና እንግዲህ የድሪም ትልቁ ሐሳብ ያው መቼም ከስሙም እንደምንረዳው ድሪም ምጽሐረ ቃል ነው በእንግሊዘኛው። ነገር ግን ወደ አማርኛ ስንወስደው ደግሞ ሐሳብ ነው፣ ምኞት ነው። ትልቁ ምኞት ይሄንን የጋራ የሆነውን የወል ቤት ቅድም የተለያየ ትርጉም እንደተሰጠው እሱን ለማምጣት ነው። በዛ ስር ደግሞ ሁሉም ኢትዮጵያኖችን ማካተት የሚቻልበት ሰዎች ተሳስበው ተፋቅረው ተነጋግረው የሚሰሩትን ቤት ለማድረግ ነው እና በእንግሊዘኛ ትርጉሙ ኮንሶርቲየም የሚለውን ነው የወል ቤት ብለን ለመተርጎም የሞከር ነው።
በጣም መልካም ነው። እርስዎን ማን ልበል?
ወርቁ መንገሻ እባላለሁኝ። እኔም በዚህ በድሪም ውስጥ ከጅምሩ ጀምሮ እየተሳተፍኩኝ ነው ያለሁት።
እንዴት ሰሙ? እንዴት ተገናኛችሁ? እንደው መጀመሪያ ትተዋወቁ ነበር ከዚህ በፊት በስራ ወይ ሰንበት ያብራችሁ ተጠታችኋለሁ? ዱድ
ኦኬ። ዋል እንደዚህ ነው የተገናኘ ነው። በአንድ ፓብሊክ ኢቨንት ላይ ዶክተር ሚካኤል ነው መጀመሪያ ያገኘኝ እና ሀሳቡን የገለጸልኝ እሱ ነው። ሀሳቡን በጣም ወድጀው ነበር እና ከመጀመሪያው ስብሰባ ጊዜ ጀምሮ መሳተፍ ጀመርኩኝ።
ቤተሰብ አለሁት እዚህ?
አዎ ቤተሰብ አለኝ።
እስኪ ግለጹልኝ፣ ምን ያህል ልጆች?
3 ልጆች አሉኝ። ከዚህ አካባቢ ከ20 ዓመት በላይ ኖር ያለውኝ።
ለምን አስፈላጊ መስሎ ተሰማሁት? እንግዲህ ይህንን በማህበረሰብ ጉባኤ ወይ ስብሰባ ላይ ከሰሙ በኋላ አይ እዚህማ እኔ ገብቼ ብሳተፍ ባገለግል መልካም ነው፣ ለእኔም ለልጆቼም ለቤተሰቤም ለማህበረሰቤም ያገለግላል እንዲሉ ያደረጉት ምንድን ነው?
ትክክል ነው። ከዛ አንጻር ነው የተመለከትኩት። ምክንያቱም ከዚህ በፊት እንደተገለጸው አዛውንቶች እየተፈጠሩ ነው፣ የዋለ እያደረ ሲሄድ እንግዲህ ሁላችንም እድሜያችን ሲገፋ ወደዛ መሄዳችን አይቀርም። ሌላው ደግሞ ወጣቶች በትክክለኛው መንገድ ማደግ እንዲችሉ ሁኔታዎችን ማመቻቸት ይኖርብናል
ከሚል ሀሳብ ነው። ለነገሩ ይህም ዝግጅት የወጣት ነው እና እንዴት ከወጣቶች ጋር ልትሰሩ እንዳሰባችሁ ዶክተር ሚካኤል ከእርስዎ ጋር ልነጋገር። በወጣቶች ዙሪያ ምን አይነት ስራ ነው የምትሰሩት?
ወጣቶች ስንል እዚህ አካባቢ እንግዲህ ከእድሜያቸው ከ10ዎቹ ጀምሮ እስከ መጀመሪያ 30ዎቹ አካባቢ ያሉ ሰዎች ስለሆኑ እነዚህ ወጣቶች በአሁኑ ሰዓት በትምህርት ቤትና ከትምህርት ቤት ውጭ ባሉ ቦታዎች ላይ ነው የሚገኙት። በትምህርት ቤት ውስጥ ያሉትም ወጣቶች ቢሆኑ ከሌላው በአሜሪካ ከሚገኘው ወጣት ህብረተሰቡ ጋር ተቀላቅለው የሚኖሩ ስለሆነ የሚሄዱበት አካባቢ ሁሉ የሚገጥማቸውን ችግሮች፣ የአዲስ ባህል ጋር ያለውን ግጭት እንዲለማመዱ የሚያስችል ፕሮጀክት ዝግጅቶች አለን። በዚህ አጋጣሚ በመላው አሜሪካ በርካታ ቦታዎች ላይ በኮሌጅ ደረጃ በተለይ የኢትዮጵያን ስቱደንት አሶሲሽኖች አሉ። እነዚህ ጠቃሚ ሪሶርሶች ናቸው። ባህላቸውን በውጭ ሀገር ለሌላው ህብረተሰብ በማስተማር በማስተዋወቅ እንዲሁም ደግሞ ስለ ባህላቸው የሚኖራቸውን ግምት ቫሊዋቸውን በማሳደግ ደረጃ አይነተኛ ስራ እየሰሩ ያሉ ወጣቶች አሉ። እነዚህ ወጣት ማህበሮች በየ6 ወሩ አዳዲስ አመራሮችን እየፈጠሩ አዳዲስ ወጣቶች እዛ ውስጥ ይሳተፋሉ። ከዚህ በተጨማሪ ደግሞ ከትምህርት ቤት ውጭ ያሉ ወጣቶች ስራም ይሁን በተሰማሩበት ቦታ ላይ አነስተኛ የሆኑ አጫጭር የስልጠናዎች የላይፍ ስኪል ትሬኒንጎች ራስን የመጠበቅ ማይሆኑ ቦታዎች ላይ እንዳይውሉ የሚያስፈልጉ ዝግጅቶችን ሁሉ ለማድረግ ይሄ ድርጅት ከሌሎች ድርጅቶች ጋር ትብብር በማድረግ ሰፊ ፕሮግራሞች ለማዘጋጀት እንገኛለን።
ሌሎች ድርጅቶች ሲሉ እንግዲህ እዚህ ዋሽንግተን ዲሲ አካባቢ በርካታ ኢትዮጵያ ማህበረሰብን የሚያገለግሉ ድርጅቶች አሉ። ከነሱ ጋር በምን አይነት አምዶች ነው ልትሰሩ ያሰባችሁት?
በወጣቶች ላይ ያተኮሩ ፕሮግራሞችን የሚያራምዱ የተለያዩ ድርጅቶች አሉ። ሆኖም ቅድም እንደተነገረው የኛ ድርጅት አደረጃጀቱ ኮንሶርቲየም የሚያሰኘው በተለይ እነዚህን የተበታተኑ አነስተኛ ዝግጅቶች ወደ አንድ በማምጣት ኃይል እንዲኖራቸው ማስቻል ነው፣ ካፓሲቲያቸውን የማሳደግ ጉዳይ ነው። ከዚህ ውጪ ደግሞ ምናልባት በግንባር ቀደም የሚጠቀሰው የወጣት ድርጅት የያንግ ኢትዮጵያን ፕሮፌሽናልስ የፕ የሚባለው ድርጅት ይሆናል። እነዚህ ይሄ ድርጅት በተለይ ፕሮፌሽናል የሆኑ ወጣቶችን በማስተባበሩ ረገድ ግንባር ቀደም ሚና እየተጫወተ ነው። በኮሌጅ አካባቢ ያሉት እንደዚሁ የኢትዮጵያን ስቱደንት አሶሲዬሽን አመራርና ተግባሮችን ያካሄዳሉ። ሆኖም ከትምህርት ቤት ውጭ ያሉት ወጣቶች እንደዚህ አይነት አደረጃጀት እስካሁን የላቸው። ምናልባት ይህን ክፍተት እንሞላለን የሚል ተስፋ አለን።
እንዴት ነው የምታደርጉት ይህንን? የፖችን ከዚህ በፊት በዚህ ዝግጅት ላይ አምጥተናቸዋል። የሚሰሩትንም ስራ ተመልክተናል። ከነሱ ጋር ተነጋግራችሁ ከሆነ በምን አምድ ከነሱ ጋር ትሰራላችሁ? ከሌሎችም የኢትዮጵያ ማህበረሰብ አገልጋይ ድርጅቶች ጋር እንዴት ልትሰሩ አስባችሁ? አንድ በተግባር ማለት ነው።
እስካሁን ያለው ጠቅላላ የማህበረሰባዊ ጉባኤን ማካሄድ ነበር። ለአንድ አመት ስናካሄድ የነበረው በየወሩ ማህበረሰቡን በተለይ በዚህ ዲሲ ሜትሮ አካባቢ አሰባስበን ሀሳቦችን ነበር ስናስተባብር የነበረው። ድርጅቶችንም በዛው መልክ የተለያየ የሀሳብ ልውውጥ አድርገናል። ምናልባት ባለፈው ጁላይ ላይ ከመላው አሜሪካና ካናዳን ጨምሮ የማህበረሰብ ድርጅት ተወካዮች ተገኝተው ወደፊት በምን መልክ የትብብር መድረክ እንደምናበጅ ስንወያይ ነበር። ይሄ ሂደት የሚቀጥል ሆኖ እያንዳንዱን ቅድም እንደተባለው የፕም ሆነ ሌሎቹን በዚህ አካባቢ ያሉ በርካታ ድርጅቶች አብረን ልንሰራ የምንችልባቸውን ቦታዎች የመለየት በዛ ላይ ደግሞ ቁርጥ ያለ ስምምነት መፍጠር የሂደት ጉዳይ ስለሆነ በአንድ ጊዜ ተገቢ ቦታ ላይ እንገኛለን የሚል ግምት የለኝም። ሆኖ በየጊዜው ግንዛቤውና ተሳታፊነታችን እየጨመረ ነው። በአንዱ በአንዱ ዝግጅት ላይ የሚኖረውን ቦታ እያጎላ መጥቷል። ለምሳሌ ባለፉት በሜሪላንድ የኢትዮጵያን ኮሚኒቲ አመታዊ በዓል ላይ የኢትዮጵያ ቀን ላይ ተገኝተን የድጋፍ ገዛዎችን ስናደርግ ነበር። ይሄ በሁሉም ኮሚኒቲዎች ዙሪያ ይካሄዳል የሚል ግምት አለን፣ በየስቴቱ ባሉት ማለት ነው። በዚህ በያዝነው አመት በካናዳ ላይ አመታዊ በዓል ይከበራል፣ እዛም ላይ ተገኝተን
ስለዚህ አጠቃላይ ነው እዚህ ዋሽንግተን ዲሲና አካባቢዋ ሳይሆን በሰሜን አሜሪካ የሚገኙ ኢትዮጵያውያንን የሚያሳትፍ ይሆናል ማለት ነው።
አዎ፣
በጣም ጥሩ። እስኪ ወደዚህ ልለፍና እንደገና
ብሩክ ገብረ ኪዳን እባላለሁ። በሙያዬ መሀንዲስ ነኝ። ይሄ ስብስብ ደግሞ ስፔሻሊ ዲሲ ገቨርንመንት ውስጥ ስለማገለግል ብዙ ወጣት የኮሚቴያችን አባል የሆኑ ብሔረሰቦች ስላሉ እንደ ብሪጅም ነው ማገለግለው። እነኛ ባለሙያዎች ይህንን ስብስብ እንዴት እንደሚያግዙ ኔትወርኩ እንዲሰፋና እንዲተዋወቁ በማድረግ በድርጅት ግንባታ ነው በአብዛኛው የኔ ኃላፊነት።
ስለዚህ ሁሉም በየሙያው ነው ማለት ነው። የሙያ ነገር ከተነሳ እዚህ የመከላከያ ሚኒስትር ስላሉ
ብርሃኑ በላይ ነባላለሁ። እዚህ ቆይቻለሁ እና የኮሚኒቲው ችግር የራሱ አዳራሽ ባለመኖሩ ተለያየ ቦታ ነው ለሰርግም ሆነ ለስብሰባም ሆነ ለምን እና እኔ ያህል ኢትዮጵያ የሚኖርበት ሀገር ላይ አንድ የጋራ ነገር የለንም። እዚህ አሜሪካ ውስጥ ሶስት ስቴት ብቻ ነው የራሳቸው አዳራሽ አላቸው። ፊላደልፊያ አላቸው፣ ሲያትል ዋሽንግተን እና ቺካጎ ነው። ይሄ እኔ አምኜ የገባሁበት ይሄን ችግር ስለምረዳ ሁልጊዜ ፖለቲካ ስብሰባ ሰርግ ሲሆን ምን ሲሆን የተለያየ ቦታ እየሄዱ ነው የራሳቸው ነገር ስለሌላቸው ኢትዮጵያኖቹ ሰው ይሄን ለማቋቋም አምኜበት እዚህ እሳተፋለሁ። እና ይሄ ሁላችን ነው እናንተም ጭምርት በዚህ ጉዳይ ላይ ነዋሪ ስለሆናችሁ እዚህ ጉዳይ ላይ የጋራ ነገር መሆን አለበት ብዬ አምናለሁ።
እንግዲህ እዚህ ላይ እንደሚታየው የህብረተሰብ ማዕከል ግንባታ የሚል እንትናለን። አንዱ ዝግጅታችን እሱ ነው። ያ እንደ ብዙ የወጣትም ሆነ አዛውንት በቦታው ተገኝተው ሀሳባቸውና ቀረቤታ እንዲፈጽሙ የሚያስችል ስለሆነ ይህንን ግንባታ ለማካሄድ አያሌ ገንዘብ ይጠይቃል። በዚህም ምክንያት የማህበራዊ የትብብር ፈንድ የሚባለውን አይነት የማቋቋም እንቅስቃሴ ጀምረናል። በተለይ
ምን ያህል ገንዘብ ያስፈልጋቸዋል? ለምሳሌ ይሄንን ሜሪላንድ የመጀመሪያውን ለመገንባት ምን ያህል ገንዘብ ያስፈልጋቸዋል?
ኤግዛክት ቁጥሩን አሁን እርግጠኛ ባልሆንም
ምንድስና ጥያቄ ለመጣው ራፍ ኤስቲሜቱ እንግዲህ እንደዚህ አይነት ነገር አክቹዋል ሳይቱ ሲታወቅ የኢኤ አናሊሲስ የኢንጂነሪንግ የኢንቫይሮንመንት ኢምፓክት እነኚህ ነገሮች ተጠንተው ሳይቱ ታውቆ ወደ አክቹዋል ቁጥር መሄድ ይችላል። ግን ራፍ ኤስቲሜቱ between 10 to 15 million cost ሊያደርግ ይችላል የሚል ዲውራፍ ግምት አለ።
ስለዚህ ከ10 እስከ 15 million dollars ሊያስወጣ የሚችል ነው ማለት ነው ስራው።
ህብረተሰባችን የድሪም ኮንሰርቲየም የወል ቤት አምባችንን እንዲደግፍ እንዲጠይቅ አበረታታለሁ በዚህ አጋጣሚ።
በጣም ነው ማመሰግነው።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስታወት ዝግጅት ይቀጥላል። ወደ ሌላው ፕሮግራማችን ስንዘልቅ ድርጅቱ የኢትዮጵያ ማየትና መስማት የተሳናቸው ሰዎች ብሔራዊ ማኅበር ይባላል። ቆንጂት በቴሌፎን ከአዲስ አበባ ያነጋገረቻት መስራቿ ወይዘሪት ሮማን መስፍንም በልጅነቷ ለዚህ ጉዳት የተጋለጠች ናት። በእሷ ላይ ከደረሱባት ችግሮች በመነሳት ሌሎች የዚህ አካል ጉዳት ተጠቂ የሆኑ ለመርዳት ከተነሳች 9 ዓመታት ሆኗታል። ታሪኳን ከቆንጅትና ከውይይቱ እንስማ።
ማየትና መስማት የተሳነኝ ከውልደት በኋላ የ4 ዓመት ተኩል እድሜ ሳለ ነው። አይኔ ከመታት በፊት ከአይናማ ተማሪዎች ጋር ተቀላቅዬ ትምህርት ጀምሬ ነበር እና በአጋጣሚ ከትምህርት ቤት ስወጣ በአደጋ ነው የማየትም የመስማትም ጉዳት የገጠመኝ። በመውደቅ ነው ከፍተኛ አወዳደቅ ስለገጠመኝ ሁለቱም ጉዳት ሊያጋጥመኝ ይችላል።
ወድቀሽ ሁለቱም አይኖችሽ?
በመጀመሪያ በአንድ አይኔ ላይ ነው ጉዳት ያጋጠመኝ እና ቤተሰቦች ብዙ ወደ ሕክምና ጣቢያ ወስደውኝ ነበር። ነገር ግን ሕክምና የተሳካ ነገር አልነበረም። አንደኛው የተጎዳ አይኔ እንዲወጣ ሐኪሞችን አማክሮ ነበር ወላጅ አባቴ። ነገር ግን ሕፃን ስለሆነች ማደንዘዣ አለና ስለዚህ መቆየት አለበት ወደ 12 ዓመት ሲሆነ ስንወጣ ነበር የተባለ። ነገር ግን ብዙም ሳይቆይ ግራም አይነት ደግሞ ሊጠፋ ቻለ እና በልጅነት ነው እነዚህ ሁሉ ጉዳቶች ያጋጠሙኝ።
የጆሮሽም እክል የተፈጠረው ከመውደቁ በተያያዘ ነው አሉ?
አዎ፣ በሐኪሞቹ ተረጋገጠ ከዚያ በተያያዘ ነው የሚል ነው ከሐኪሞቹ የደረሰኝ መረጃ።
የት ነው ሕክምና የተሞከረልሽ?
ሕክምና የተለያዩ የአዲስ አበባ ክሊኒኮችና ሆስፒታሎች እንዲሁም ደግሞ መራ አካባቢም ስፔሻሊስት ሐኪም አለ በሚል ወደዛም ተወስጄ ብዙ ሙከራ ተደርገውልኛል። ነገር ግን ምንም የተሳካ ነገር ስላልሆነ ወላጆቼ ወደ አይንሱራን ትምህርት ቤት እንድገባ እና በትምህርት እድል እንዳገኝ ትልቅ መንገድ ከፍተውልኛል።
እና በትምህርትሽ ምን ያህል ለመዝለቅ ቻልሽ?
ትምህርትን በሰበታ መራዊያን ትምህርት ቤት 1ኛ ደረጃ ስከታተል ተደራራቢ አካል ጉዳት የነበረብኝ በትምህርት ቤት ውስጥ እኔ ብቻ ስለነበርኩኝ የመብጀቶችና የመምህራን እንክብካቤና ድጋፍ እጅግ በጣም ከምጠብቀው በላይ ነበር። ነገር ግን የመስማትና የማየት ጉዳቴ እንዲሰማኝ ያደረገኝ በጣም እንዳቀረበኝ ጁኒየርና ሃይስኩል ከዓለም ተማሪዎች ጋር ተቀላቅለን ስንማር 70-80 ተማሪ ነው በአንድ ክላስ ውስጥ። በዚያን ጊዜ አይደለም ስለ መስና መስማት መሳኔ ይቅርና ስለ አንድ አካል ጉዳትም ብዙ ትኩረት አይሰጥም ነበር። እጅግ በጣም ብስጭ ነበርኩኝ። ቦርዲንግ ስኩል የነበረ እና ከወጣ በኋላ የነበረ ልዩነቱ እጅግ በጣም ከባድ ነበር። በጣም በአስቸጋሪ ሁኔታ ነበረ። ትምህርቴን በራሴ በማንበብ ጓደኞችን በመጠየቅ መጽሐፍቶችን፣ ኖቶችን በመያዝ በዚህ እስከ ሶልተኛችን ለመማር ችያለኝ።
አሁን ምንድን ነው እየሰራሽ ያለሽው? ምን አገልግሎት ነው የምትሰጡት? እንዳንቺ ማየትና መስማት ለተሳናቸው ዜጎች
ማህበሩ ከተቋቋመ ወደ 9 ዓመት እያስቆጠረ ነው። ማየትና መስማት የተሳናቸውን ለማግኘት እጅግ በጣም አስቸጋሪና ፈታኝ ነበር። ከማህበረሰቡ እጅግ በጣም ተገልለው ተነጥለው በቤተሰብ ተደብቀው ይኖሩ የነበሩትን ማየትና መስማት የተሳናቸውን ዜጎች ህፃን፣ ወጣት፣ አረጋዊ ሳይል ማህበሩ በተለያየ መረጃዎችን በማሰባሰብ በሆስፒታሎች መስማት የተሳናቸው ትምህርት ቤት፣ ማየት የተሳናቸው ትምህርት ቤት እንዲሁም ቤት ለቤት አሰሳ በማድረግ ለማውጣት ተችሏል እና እየሰራን ያለነው በተለይ የህፃናት አኗኗር እጅግ በጣም ከባድና አስቸጋሪ ነበር። ካለባቸው ተደራራቢ ማየት ለመስማት ጉዳትን በላይ በየቤታቸው ታስረው የእንቅስቃሴ ችግር የነበረባቸው አእምሯቸው የተዳከመ ስለምንም ነገር የማያውቁ በአጠቃላይ ዳቦ የሚሉበት ቀን ቀልላቸው ነበሩ። እነዚህ ቤተሰቦቻቸው በድህነት የሚኖሩ ልጆች ከአካል ጉዳታቸውም ተጨማሪ ከባድና ምቹ ያልሆነ ሁኔታ ውስጥ የነበሩ እና እነዚህ ህጻናት ማያ ወይም ማቆያ ተፍተን ልጆቹ ካለባቸው ድርብርብ ችግሮች እንዲላቀቁ የእንቅስቃሴ የአንዳንድ ነገሮችን የማወቅ ኢንቫይሮንመንትን እንዲለዩ የኮሚኒኬሽን፣ የአመጋገብ፣ የመጸዳጃ የመሳሰሉትን ነገሮች እንዲለዩ አስተማሪዎችን ቀጥረን ስልጠናውን ጀመርን። እነዚህ አሰልጣኞች ሰጪ ኒዘርላንድ ኬንታልስ ኢንተርናሽናል ባለሙያዎችም በማስመጣት ከነሱ የተለያዩ ሙያዊ ስልጠናዎችን ለእነዚህ ለአስተንቶች ተሰጥቶ ብሉ ማስተማሪያ ማቴሪያሎችንም ድጋፍ አድርገውልናል ለማህበሩ እና አንዱ ይሄ ነው። ሁለተኛው ወጣቶችና ጎልማሶችን ሙያዊ ስልጠናዎችን በመስጠት አገልግሎት እየሰጠ ነው። በጣም ብዙ ድጋፍ ይፈልጋል። ከፍተኛ የአቅም ውስንነት አለበት።
የት ነው ቦታው ይህንን አገልግሎት የምትሰጡበት?
ማህበሩ የሚሰራበት ጽህፈት ቤት አንድም የአቅም ውስንነት ያጋጠመው የግለሰብ የቤት ኪራይ ስለምንሰራው ከፍተኛ የቤት ኪራይ ነው የምንከፍለው። ይህንን ራሱ በቋሚነት በጀትም የሚሸፍንልንም ባለማግኘታችን ተጨናንቀን የምንሰራበት ሁኔታ ውስጥ ነው ያለን።
ሌሎች እንደዚሁ በአገር አቀፍ ደረጃ የሚሰሩ ጠንከር ያሉ ማህበራት እንዳሉ እናውቃለን። ቃለ መጠይቅ የምናደርግላቸው ይህን እንደዚህ አይነት ማህበራት ያቋቋሙ አሉ። ወደዚህ ሀገር መጥተው ያነጋግርናቸው አሉ። አብራችሁ የምትሰሩበት ሁኔታ አለ? ከእነሱ ጋር ትሰሪያለሽ?
እንሰራለን። ለምሳሌ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን የሚባል አለ። ይህ ፌዴሬሽን 6 ብሔራዊ ማህበራትን በጥምረት ይዞ የሚንቀሳቀስ ነው። አንደኛ ልምድ ልውውጥ ስራ ላይ ነው። ሁለተኛ የማህበራትን አቅም ማጠናከር ተብሎ ለኩለ ፌዴሬሽን አባልነት የገባ ነው እና ብዙ ይቅርርብ አለን። ልምድ ልውውጥም የተለያዩ ስብሰባዎችን በመንግስትም በማህበራትም በተለያዩ ስብሰባዎች እንገናኛለን።
በዚህ በቤት ኪራይ አካባቢ፣ በስልጠናዎች አካባቢ፣ በወጪ አካባቢ ያለውን
አሁን በመንግስት አካል በቤቶች ኤጀንሲ ጥያቄውን ጠይቀን ምላሽ እየጠበቅን ነው።
አሀ ቤት ለማግኘት
ምንድነው ደሞሮች አንድ ጀነር አለን። ፊንላንድ ትሬሾርት ጀነሮች ያግዙናል። ለእነሱም እንደዚሁ ድጋፍ የሚያደርጉ ናቸው እና ፊንላንድ ትሬሾልድ ብዙ ድርጅቶችን በኢትዮጵያ ብቻ ሳይሆን በአፍሪካ በኤሽያም ድጋፍ የሚያደርግ ነው። ነገር ግን ብዙ ድርጅቶች ሲደግፉ ተቻላቸው ለሁላችንም እያከታተሉ ድጋፍ የሚሰጡን እና ለምሳሌ ለእኛ ማህበር የሰው ኃይል የተወሰነ የሰው ኃይልን ለመሸፈን የስራ ማስኬጃ የግንዛቤ ማስጨበጫ ስራዎችን በትሬሾልድ በምንደገፈው ድጋፍ እየሰራ እንዳለ ነው። የኤሌክትሮን በተመለከተ ግን ቋሚ በጀት አለማግኘታችን ትልቅ ቤት የያዝነው ይህ ቤት ሁለት ሶስት ክራ እንደሚከራበት ገልጫለኝ። አንደኛ የማህበር ጽሕፈት ቤት ነው። የክልሎችንም ስራ እያካሄደ ነው። የክልል ስራን አባላትን በማሰባሰብ ነው። ቅርንጫፎችን እስካሁን ድረስ በአንድ ክልል ብቻ ነው ቅርንጫፍ የተከፈተ ነው። ይህንን የገለጸ ላይ ገለጽኩት በአቀም ማለት ነው። በአንድ ጀነር ነው የምንደገፈው። ትናንሽ ድጋፎችን ስናገኝ ደግሞ የተለያዩ ስራዎችንም እንሸፍናለን።
በጣም ጥሩ። በክልል የጀመራችሁት የት አካባቢ ነው ወይዘሪት ሮማን?
አማራ ክልል ጎንደር ላይ ነው።
እሺ።
ለምሳሌ ዲማካ ላይም ጎንደር ላይም አንድ ተመሳሳይ የተጀመሩ ስራዎች አሉ። ምንድነው? ኢንካም ጀነሬሽን ወይም ገቢ ማስገኛ ወጣቶችና ጎልማሶች ቴስት ፕላን ወይም መስረት ማሳናቸው እና እንዲሁም የህጻናት ቤተሰቦችን በገቢ ማስገኛ ስራዎች ላይ ራሳቸውን እንዲችሉ ስራዎችን እየሰራን ነው እና አማራ ክልል ላይ ጠንካራ ስራ እየተሰራ ነው። በአብዛኛው ጅማሬው በፌዴሬሽን በኩል የተገኘ ፕሮጀክት ነው። ሴቴቲቪ የሚባል ወንድጋት የሚሰጠው እና ሁለት አመት ነው ከሁለት ሸፈረት ጀምሮ ነው እና ጎንደር ሰሜን ጎንደር ዞን ላይ እና ደባርቅ ላይ ነው ይሄ ስራ እየተሰራ ያለው። 18 አባላት ነበሩ በጎንደር። ዛሬ ግን ከ50 በላይ ሆነዋል። ለአንዱም አይደንቲፊኬሽን ነው፣ ሁለተኛም ደግሞ ከላይ ገለጽኩት ስራዎች ናቸው። እንዲሁም ትምህርታቸውን ደግሞ ላልጀመሩ እንዲሁም በከፊል መስማት የሚችሉትንም ማስነ መስማሳናቸውንም የትምህርት ድጋፎችንም እዚህ አዲስ አበባ ላሉትም እንዲሁም አማራ ክልልም እነዚህም ሰርቪስ እየሰጠን ያለ ነው።
አንቺም ማየት የተሳነሽ በከፊልም የመስማት ችግር ያለብሽ እንደመሆንሽ ራሱን የቻለ ይሄ የአካል ጉዳቱ ራሱን የቻለ ፈተና ያለው ነገር ነው። በግልሽ ማለቴ ነው። የሚያጠነክርሽ ይህንን ነገር መስራት አለብኝ እንደኔ የኔን መሰሎች ማገዝ አለብኝ ብሎ የሚያጠነክርሽ ምንድን ነው? ለጥንካሬሽ ምንጩ
ጥሩ ጥያቄ ነው። ለኔ በጣም በመጀመሪያ ቅድም እንደገለጽኩልሽ ትምህርት ላይ ያለውን ብዙ ሰዎች ገጥመውኛል። እንደውም እኔ ብቻ ማየትና መስማት የተሳነኝ ከኔ በመስኝ ነበር አይደለም በኢትዮጵያ በዓለም ለራሱ እና ይህን ስራ ተጀምረው ግን በመጀመሪያ ይህን ስራ እንድጀምረው አንድ ስብሰባ ኢንቨስት አድርገኝ ነበር ናይሮቢ ላይ ወርልድ ፌዴሬሽን ኦፍ ዘ ዴፍ ላይ ያደርግ በነበረ እንቅስቃሴ በአፍሪካ ማስነ መስማሳናቸው ፌዴሬሽን ለማቋቋም ወደ አፍሪካ መጠር ጥሪ ባደረጉ ጊዜ ለምን የጥሪ ፐርሰን ናይሮቢ ሄለን ኬለር ኮንፈረንስ ላይ ተገኝቼ ነበረ እና የሌሎችን ተሞክሮ በማየት እንዲሁም ደግሞ ከኔ በባሰ ያሉትንም በመመልከት እኔ ከዛ በፊት ራሴ ብቻ መስሎኝ ነበር ማስነ መስማሳናቸው ሰው በደርግ ሌሎችን ሳይ በሀገር ያሉትም መውጣት እንዳለባቸው አሶሴሽንንም እንድናቋቁም ወልድ ፌዴሬሽን ኦፍ ዴስ ላንድም ግፊት አድርጎልን ነበር። በዚህ እንደተነሳ እዚህ መጥቼ ሌሎች ወገኖች እንዲወጡ ማየትና መስማት ተሳናቸው በየቤት በየጓዳ በየገዳዳ የነበሩትን ለቤተሰቦቻቸው ለማህበረሰቡ ግንዛቤ እያስጨበጥን እነዚህም ሰዎች እንዲወጡ የበለጠ እንዲሰራ ትልቅ ጥንካሬ እየሰጠን
እሺ፣ በጣም አድርጌ አመሰግናለሁኝ ወይዘሪት ሮማን መስፍን ስለ ጊዜሽ።
እኔ ደግሞ ምን ልጨምር የምፈልገው ነገር አለኝ እድሉ የሚሰጠኝ ከሆነ።
እሺ።
ኢትዮጵያውያንም ሆነ ከውጭ ሀገር ዜጎች ለምሳሌ የጆሮ መጫ መሳሪያዎች ሂሪንጌድ፣ እንዲሁም ደግሞ የተለያዩ መሳሪያዎች ለምሳሌ አይነ ስውራን ጋዝ ተጭነው ኮምፒውተር ይጠቀማሉ። ለዲስፕላንድ ወይም ለማጽናት መጥናነው ሰው ደግሞ የተዘጋጀ ፕሬል ዲስፕሌይ የሚባል ኮምፒውተሮች አሉ። በየስብሰባው እንባ ነው ከአደጉ ሀገሮች የሚጠቀሙበት መንገድ እንዲሁም ደግሞ ማህበሩ አዲስ እንደመሆኑ መጠንም ድጋፍ ሊሰጡን የሚችሉ የፋይናንስም ሆነ የማቴሪያል እገዛ የምናገኝበት መንገድ ቢፈጠርልን።
እሺ፣ መልካም ምላሽ አድማጮች እንደምታገኙ ተስፋ አደርጋለሁኝ። ወይዘሪት ሮማ በጣም አድርጌ አመሰግንሻለሁ። የመጨረሻው ለምን እንደምትገብተዋል
ነገር ልታመጣ ነው
እኮ። የመጨረሻው የመስተዋት ዝግጅት ላይ ደርሰናል። ካሜሩን ውስጥ የሆነ ነገር ነው የምናጫውታችሁ። ነገሩ እንደዚህ ነው። ካሜሩን ውስጥ እጅግ ተወዳጅና ታዋቂ የሆነ ቅድም ነበር ያልከው የራፕ ስልት ዘራፍ ባይ ሙዚቀኛ አለ፣ ፍራንኮ ይሉታል። ታዲያ ታዋቂ ቢሆን ማን ይፈራዋል? የእሱን ሞቅ ያለ የዳንስ ሙዚቃ ጨምሮ የመንግስት ባለስልጣናት የተወሰኑ ዘፈኖች በሬዲዮም ሆነ በቴሌቪዥን እንዳይቀርቡ ከለከሉ።
በግላቸው እየሰሙት ነው
የለ ጨርሶ እንዳይሰማ ነው የሚሉት። ለምን ብሎ መጠየቅ የግድ ይላል። እኔ በበኩሌ ለምን ብዬ ጠይቄ ባገኘሁት መልስ ደግ አረጓቸው ነው ያልኩት።
ማን?
የካሜሩን ባለስልጣናት።
ምንድን ነው ይሄ ማለት? እኮ እንግዲህ አስቢው፣ ያዘጇን ዝጋ ደጇን የሚለውንም ዘፈን ልንከለክል ነው።
ሞኪ ኤድዊን ኪንዲዜጋ ከላከው ዘገባ ትሰሙታላችሁ። ደግ አረጓቸው ለማለቴ ግን ያስቀየምኳችሁ ካላችሁ አንድም
እኔን አስቀይመሽኛለሁ፣ ዘፈኑን በጣም ነው የምወደው።
አንድም ወጣት አለመሆኔ ነው የሁለት ሴቶች ልጆች እናት መሆኔን ታሳቢ አድርጋችሁ ይቅርታ አድርጉልኝ። ዘገባውን ነው
ወገቧን ያዝ።
የካሜሩናዊው የራፕ ሙዚቃ አርቲስት ራፕ ሙዚቃ ምን ነበር ያልነው?
ልታስደግሚ ነው
ያልከው ልበል?
ዘራፍ ባይ ዘራፍ ዘራፍ ነው እኮ አይነቱ።
የዛ ሙዚቃ ስልት አርቲስት የፍራንኮ ቪዲዮ በዩቱብ ከ2 ሚሊዮን በላይ ጊዜ ታይቷል። የዘፈኑ መጠሪያ ኮሌ ላፐቲት ይባላል። ምን ማለት ቢሆን ጥሩ ነው? ልጅቷን ጠጋ አድርገህ ይዛት
ቀርገህ ያዛት።
እንደሁም እንደዚህ ይባላል። ፍራንኮ ወንዶቹን ሴቶቻችሁን እንቅ አድርጋችሁ ይዛችሁ ደንሱ እያለ ነው ራፑን የሚያወርደው። ታዲያ ጆሴፍ ታንጓ ፎቬ የሚባሉ የምዕራብ ካሜሩን ሚቲ የምትባል ወረዳ አስተዳደር ከፍተኛ ባለስልጣን ይህ ዘፈን በአደባባይ ብልግና የሚያስተምር ነው፣ ሁለተኛ በሬዲዮና በቴሌቪዥን ሲተላለፍ እንዳልሰማ፣ ሲዲውም ዲቪዲውም እንዳይሸጥ ሲሉ ከለከሉ።
What is bad in the song is the message, which changes the behavior of our youth.
ዘፈኑ ውስጥ ያለው መጥፎ ነገር የወጣቶችን ባህሪ የሚለውጠው መልእክት ነው። ዘፈኑ ሲጫወት የዳንሱ አይነት ይቀየርና ሌላ ነገር ይሆናል። ያ ደግሞ ያልተፈለገ እርግዝናን ያስከትላል። አሁን እኛ አንድ ሰው ጥሩ ዘፈን ግብርና ግቡ እረሱ የሚል ዘፈን ቢዘፈን እንከለክላለን? ይሄ ዘፈን ጥሩ ምግባር የሚያከብር አይደለም። ልጆቻችን ኃላፊነት ሊሰማቸው ይገባል። ወላጆቻቸውም እንዲሁ። ዘፈኖቹን የሚደርሱትም እንዲሁ። ከባህላችን ጋር የማይስማማ ዘፈን ወዲያ መወገድ ነው ያለበት።
ከሙዚቀኛው ከፍራንኮ ማኔጀሮች አንዱ የሆነው ኢታንጋ ፓርፌ በበኩሉ ሙዚቃ በሀገሪቱ ያለውን እውነታ ማንጸባረቅ እኮ ነው ያለበት፣ ምንድን ነው የሚሉን በማለት ይቃወማል።
ዝም ብለው እኮ ነው የሚጫጫሁት። ራሳቸውን በራሳቸው የሥነ ምግባር አለቃ አድርገው ሲያበቁ የካሜሩንን ችግሮች በአንድ ሙዚቃ ላይ ሊያላክኩ እየሞከሩ ነው። ወጣቱ የሀገሩን ባህልና እሴት ትቶ የምዕራባውያን ባህል እየተከተለ ነው። ሽማግሌም እንኳ አያከብሩም እሱ ቀርቶ።
ታዲያ ብልግናን የሚያስተምር ከጥሩ ምግባር ውጪ የሚያደርግ ሙዚቃ ነው ተብሎ የሚወነጀለው የራፐሩ የፍራንኮ ሙዚቃ ብቻ አይደለም። አንጋፋ ድምፃዊ ላፒሮ ደምባጋ የተባለ የካሜሩንን መንግስት በመንቀፉ ዘፈኑ ከመንግስት መገናኛ ብዙሃን ድርሽ እንዳይል ታግዶበት አሜሪካን ሀገር በስደት ሲኖር ቆይቶ ባለፈው ዓመት አርፏል። ፐቲት ፔይስ፣ ኬቴኖ ላዲ፣ ፖንስ ቶንቶን፣ ኦምቦጎ ና ጆሴሊ ቦዚዝ የሚባሉ የዘመናዊ ሙዚቃ አርቲስቶችና ራፐሮችም ብልግና የተመላበት ሙዚቃ እየደረሳችሁ ነው ተብለው ተወንጅለዋል። የመንግስት ሬዲዮና ቴሌቪዥን ሙዚቃዎቻቸውን አያቀርቡም፣ በግሉ ሚዲያ ግን እንደ ልብ እየተሰሙ ናቸው። ሙዚቀኛ አማ ፒሮት ሙዚቃ ቢከለክሉ የህብረተሰብ ችግር አይፈታም መስሏቸው እንጂ ይላል።
Le problème n'est pas tant d'interdire, n'est-ce pas, la production ou la circulation des œuvres artistiques.
ወላጆች ልጆቻቸው በቴሌቪዥን እንዲህ ያለውን ዘፈን እንዳይመለከቱ መቆጣጠር ነው ያለባቸው። የብልግና ፊልሞችን እንዳይመለከቱ እንደሚቆጣጠሩት ማለት ነው።
የማህበራዊ ኑሮ ጥናት ፕሮፌሰር የሆኑት ሞኖ ኢንዲዛና አርቲስቶች ከሀገሪቱ የከበረ ባህላዊ እሴት እየራቁ ናቸው በማለት ያማራሉ።
La musique est un domaine parmi les autres domaines de la culture. Il faut donc la culture.
ሙዚቃና ሌሎችም የባህል ዘርፎች የሀገርና የህዝብን ውበት ክብር የመሳሰሉትን አዎንታዊ እሴቶች ማንጸባረቅ ሲኖርባቸው፣ ሰው ግን ከባህሉ ጋር ወደሚጋጭ አስተሳሰብ ሸርተት ሲል ይታያል።
የካሜሩን መንግስት ይህን ማህበራዊ ችግር ብሎ የሚገልጸውን ጉዳይ ለመቆጣጠር እርምጃ ሲወስድ ይህ የመጀመሪያ ጊዜው አይደለም። እንደ አውሮፓውያን አቆጣጠር በ2013ም ባለስልጣናት በየቦታው የተዘዋወሩ አጫጭር ቀሚስ ለብሰው ያገኙዋቸውን ወጣት ሴቶች የምን ሰውነት ማሳየት ነው እያሉ ለቀም እያደረጉ እስር ቤት ሲወረውሯቸው ነበር።
ቆንጅት መቼም ኮላላ ፒትትን ነግረናቸው ስናበቃ ዘፈኑን ባናሰማቸው ምን ይባላል?
እኔ በበኩሌ እንግዲህ
ይኸውልሽ መጣ ኮላላ ፒትት ወደ እናንተ። ቆንጅት እንኳ ስትቃወመው ነበረ፣ ግን የመናገር ነጻነት ነው ይሄም።
Mon ami je dis tu ne vois pas les filles. On t'invite à un joker et toi, tu viens pour taper les styles. Je wonder si toi, hein, mon ami, il y a quoi? Si tu n'avais pas envie d'un joker, Mola, il fallait rester chez toi. Faut pas nous gâter la fête, hein. Faut pas nous prendre la tête, hein. Depuis, je te vois, on dirait que tu n'as pas l'air dans ton assiette, hein. Papa, si ça ne va pas, tu peux toujours aller te coucher. Parce que ici, c'est la fête et tout le monde a l'obligation de bouger. On est là pour s'abuser. On est là pour s'enjailler, même la police ne va pas nous arrêter, c'est jusqu'au matin qu'on va travailler. Il y a beaucoup de petits, fais ton choix. Si tu ne sais pas comment faire, un mot là, fais comme moi. Récupère la petite, angoisse la petite, embrouille la petite, et maintenant colle la petite. Coller, 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 coller la petite. Ne te trompe pas, dans la fête on ne se comporte pas. Chez nous le lait ne se donne pas, la vie appartient à ceux qui ne dorment pas. Amuse-toi mon ami, et surtout arrête de cogiter. La vie est tellement belle, si tu as l'occasion de fêter, faut en profiter. Y'a les filles androïdes, y'a les filles choco. Il y a toujours de l'as, les manjanja et les matongos. Il y a toujours de lolo, les babouches et les pointues. Et même si tu choses de 80 mon frère, aujourd'hui tu vas trouver ta pointue. Choisis ton couloir, tout n'est pas dit, choisis ta petite, mange-la avec appétit, et surtout montre-lui que tu n'es pas un petit. Ne lui donne pas le lait, aujourd'hui c'est la finale, mais avant de la coller, attends d'abord mon signal. Récupère la petite, embrouille la petite, angoisse la petite, et maintenant colle la petite. Coller, 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 coller la petite, coller, 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 coller la petite. C'est d'abord la fête, t'as qu'à coller les bêtises. Ce soir c'est la dégaine, fais bouger ton corps, le mouvement est trop chic. Tiens sur la piste de danse, ne perds pas de temps, car ce soir ça va trop vite. Je t'assure ici tout le monde est fou, tu fais chez nous l'ambiance est super cool. Mon ami colle la petite et montre-lui que tu dépasses même le super glue. Le show est activé, faut pas paniquer, le DJ est appliqué, il est qualifié. Et ce soir tu vas kiffer, aujourd'hui c'est interdit de se fatiguer, ça tu le sais. Alors ramène tes potes, on va s'amuser jusqu'au bout de la nuit. Mon ami colle la petite, celle qui va te faire oublier tes ennuis. Récupère la petite, angoisse la petite, embrouille la petite, et maintenant colle la petite. Coller, 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 coller la petite. Coller, 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 coller la petite. Sanga.
አድማጮች ለዛሬ የተዘጋጀው የመስታወት ዝግጅት ቅንብር በዚሁ ያበቃል። አስተያየቶቻችሁን ላኩልን። ቆንጅቱን ላይ እንደምትለው አደራ 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 አደራ
አደራ በሰማይ አደራ በምድር
ደብዳቤ ማትወዱ መጻፍ ማትወዱ ማንበብ ማትወዱ ካላችሁ ደግሞ በስልክ 202-205-9942 የውስጥ መስመር 14 ላኩልን።
ምን አደዋወለኝ የምትሉ ደግሞ በኢሜይል horn@voanews.com ብላችሁ ብትልኩት ይደርሰናል።
በዛ በሰማያዊ ገጽ ደግሞ ፌስቡክ ላይ ተጠዳችሁ ለምትሉ @voaamharik አለንላችሁ። ከእናንተው ጋንን በትዊተርም እንደዚሁ @voaamharik ላይ እንገኛለን።
በተለይ በዚህ ኮለላ ምንትስ ፐቲት ስለሚባለው ዘፈን አስተያየቶቻችሁን፣ የካሜሩን መንግስት ስለወሰደው እርምጃም እንደዚሁ ላኩልን። ማጠቃለያ ዜና አሰምተን እስከምንሰናበት በዚህ እንደ ኮለላ ፐቲት ባልሆነ ሙዚቃ እየተዝናናችሁ ቆዩ።
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የፈረንሳይ ፖሊስ በትንሹ 129 ሰዎች የተገደሉበትን የፓሪሱን የአሸባሪዎች ጥቃት ማድረሳቸው ከሚጠረጠር ሰዎች የአንደኛውን ፎቶግራፍ ዛሬ ይፋ አድርጓል። አሁንም በመታደድ ላይ ያለው የ26 ዓመቱ ሳልህ አብዱሰላም መሆኑንና የተወለደው ብራሰልስ ውስጥ እንደነበር ፖሊስ አስታውቋል። ግለሰቡ አሁንም የታጠቀና አደገኛ በመሆኑ መረጃ ያለው ለባለሥልጣናት እንዲያስታውቅ ፖሊስ አስጠንቅቋል። አቃቢያን ሕግ ከሰባቱ አጥፍቶ ጠፊዎች የተጨማሪ ሁለቱን ማንነት ገልጸው የፈረንሳይ ዜግነት ያላቸው የቤልጂግ ነዋሪዎች ናቸው ብለዋል። የፈረንሳይ ፖሊስ በአርቡ ጥቃት እንዳለበት የለየውን አጥፍቶ ጠፊ የኦማር ኢስማኤል ሙስታፊ ቅርብ ቤተሰቦች ዛሬ መርምሯል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አርብ ዕለት በፓሪስ ጥቃት ያደረሱትን አሸባሪዎች በማደን ላይ የምትገኘውን ፈረንሳይ ለመርዳት ቃል ገብተዋል። በአረብኛ ቋንቋ ዳይሽ በመባል የሚታወቀውንና ራሱን እስላማዊ መንግሥት ነኝ የሚለውን ነውጠኛ ቡድን ለማውደም ጥረታቸው በጥፍ እንደሚያድግም ፕሬዚደንቱ አስገንዝበዋል። ሚስተር ኦባማ ዛሬ ይህን አስተያየት የሰጡት በጂ 20 ጉባኤ ላይ ለመገኘት ከሄዱበት ከቱርክ የሜዲትሬኒየን ባህር መዝናኛ ስፍራ ከሀገሪቱ ፕሬዚደንት ራሲብ ታይብ ኤርዶጋን ጋር ከተገናኙ በኋላ ነው። ዜናው አበቃ።
የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ ሲያስተላልፍ የቆየው የአማርኛ ዝግጅት በዚሁ ተጠናቋል።
ነገ ሰኞ በልዩ ፕሮግራም ከምሽቱ በአንድ ሰዓት በ1431 መካከለኛ ሞገድ በመደበኛው ፕሮግራም ደግሞ በ3 ሰዓት እስከምንገናኝ ያስተናግድናችሁ ቆንጂት ታዬና
ሄኖክ ሰማእግዜር ነን። የኪቦርዱ ጌታ የፕሮግራሙ መሪ ደግሞ ንጉሱ ታምሬ ነው። እናመሰግናለን ንጉሱ። አድማጮቻችን መልካም ምሽት፣
ደህና ደሩ።
This program has come to you from the Voice of America, Washington.